Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 28 2008 ዓመተ ምህረት ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሽታችኋል። ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
ስለ ሰሞኑ የኢትዮጵያ ሰማይ የባለሙያ ትንታኔ ይዘናል።
አገሪቷ ትጠብቀው የነበረው የበልግ ዝናብ ታምናው በተቃራኒ ዘንድሮ እየተገኘ ነው ብሎ መደምደም ይቻላል?
በጣም መደምደም ይቻላል። ምክንያቱም አምና እንደዚህ አልነበረም። በየቦታው በጣም ከፍተኛ ዝናብ እየዘነበ ጎርፍም የሚያስከትልበት አምና እንደዚህ አይነት ነገር አልነበረም።
የኢትዮጵያ ሜቴዎሮሎጂ ኤጀንሲ ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆ ከእስክንድር ፍሬው ጋር ካደረጉት ቃለ ምልልስ የተቀነጨበ ነው። በአብይ ርዕስ እንመለሳለን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በቅድሚያ ግን አብይ የዓለም ዜና። ሳዲቅ ካን የለንደን ከንቲባ ሆነው ተመረጡ። የመጀመሪያው የለንደን ሙስሊም ከንቲባ መሆናቸው ነው። ወደ ዜናው።
የኢትዮጵያ ቀይ መስቀል ማህበር የተመሰረተበትን 80ኛ ዓመት ክብረ በዓል ማጠናቀቂያ እያካሄደ ነው። ዛሬ የኤግዚቢሽንና የባዛር ዝግጅቶቹ የተጠናቀቁ ሲሆን ከዝግጅቱ የሚገኘው ገቢ በድርቅ ለተጎዱ ወገኖች ይውላል። መለስካቸው አመሃ ዝግጅቱን ተከታትሏል።
የኢትዮጵያ ቀይ መስቀል ማህበር የተመሰረተበትን 80ኛ ዓመት ማክበር የጀመረው 80ኛ ዓመቱን ከደፈነበት ካለፈው ዓመት ሚያዝያ 30 ቀን ጀምሮ ነው። ማኅበሩ በዘረጋው ዕቅድ መሠረት በዚህ አንድ ዓመት ውስጥ የምሥረታውን 80ኛ ዓመት ምክንያት በማድረግ የተለያዩ ዝግጅቶችን ሲያከናውን ቆይቷል። ዛሬ የእነዚህ ዝግጅቶች ማጠናቀቂያ የሆነውን የአውደ ርዕይና የባዛር ወይንም የንግድ ትርኢት መሰናዶ አድርጎ የኢትዮጵያው ፕሬዚዳንትና የማኅበሩ የበላይ ጠባቂ ዶክተር ሙላቱ ተሾመ አውደ ርዕዩን መርቀው ከፍተዋል። ዶክተር ሙላቱ ተሾመ ባደረጉት የመክፈቻ ንግግር የዘንድሮን የዓለም ቀይ መስቀልና ቀይ ጨረቃ በዓል ልዩ የሚያደርገው በአንድ በኩል በአየር ንብረት ለውጥ ምክንያት በሀገራችን በተከሰተው ድርቅ ከአስር ሚሊዮን በላይ የሚሆኑ ወገኖቻችን ከችግር ለመታደግ ርብርብ የምናደርግበት፣ በሌላ በኩል ደግሞ ዓላማ የሌላቸው ከደቡብ ሱዳን ድንበራችንን ጥሰው የመጡ ኃይሎች በጋምቤላ ክልል በሚገኙ 208 ወገኖቻችን ላይ የፈጸሙትን ኢሰብአዊ ጭፍጨፋና የ108 ሕፃናት ታፍነው መወሰድ በመረረ ሐዘን የምናስብበት ወቅት መሆኑ ነው ብለዋል። አክለውም የሁለቱም ችግሮች ምንጮች የተለያዩ ቢሆኑም ለቀይ መስቀል ቤተሰቦች ግን ሁለቱም የሰብአዊነት ጉዳዮች መሆናቸውን አመልክተው አቅም በፈቀደ መጠንም ድጋፍ የሚደረግባቸው መሆናቸውን አውስተዋል። የኢትዮጵያ ቀይ መስቀል ማኅበር በድርቅ የተጎዱ ወገኖችን ለመርዳት ያደረገውን የተለያዩ ጥረቶችም አመስግነዋል። የኢትዮጵያ ቀይ መስቀል ማኅበር ፕሬዚዳንት ዶክተር አህመድ ደረጃ በበኩላቸው በአሁኑ ጊዜ ተጨማሪ አልሚ ምግብ ከሚያስፈልጋቸው 1.7 ሚሊዮን ከሚሆኑ የሚያጠቡ እናቶች፣ ነፍሰ ጡሮችና ከአምስት ዓመት በታች የሆኑ ሕፃናት መካከል ማኅበሩ 107,000 በሚሆኑት ላይ የተለየ ትኩረት አድርጎ እየሠራ እንደሆነ አስታውቀዋል። ዶክተር አህመድ ደረጃ በመጨረሻም የ80 ዓመት የማኅበሩን ሰብአዊ አገልግሎት ለመዘከር ለአንድ ዓመት በተለያዩ መልኮች ሲካሄዱ የነበሩ ዝግጅቶች ዛሬ በይፋ በሚከፈተውና ገቢው ለድርቅ ተጎጂዎች እርዳታ በሚውለው አውደ ርዕይና የንግድ ትርኢት መዝጊያነት የሚጠናቀቅ መሆኑን ገልጸው መላው የአዲስ አበባ ሕዝብ አውደ ርዕዩን በመጎብኘትና በንግድ ትርኢቱ በመሳተፍ ለሰብአዊነት ያለውን አጋርነት እንዲያሳይ ጥሪ አቅርበዋል። የኢትዮጵያ ቀይ መስቀል ማኅበር ሐምሌ 1 ቀን 1927 ዓ.ም በወጣ አዋጅ የተቋቋመ አገር በቀል ሰብአዊ ድርጅት ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኬንያ መንግሥት በሀገሪቱ የሚገኙትን ሁለቱን ትላልቅ የስደተኛ ካምፖች ዳዳብንና ካኩማን ለመዝጋት እቅድ ያለው መሆኑን አስታውቋል። በእርምጃው ቁጥራቸው ወደ 400,000 የሚገመት ስደተኞች እንደሚጎዱ ተነግሯል። የኬንያ መንግስት ዛሬ አርብ ባወጣው መግለጫ ለብሔራዊ ጸጥታችን ስንል ስደተኞችን ማስተናገድ ማቆም ሊኖርብን ነው ያለው። ባለ ሁለት ገጹ የኬንያ መንግስት መግለጫ መንግስት መጀመሪያ የስደተኛ ጉዳይ መምሪያ መስሪያ ቤቱን ይዘጋል ብሏል። ከዚያም የካምፖቹ በአጭር ጊዜ የሚዘጉበትን ሁኔታ ያመቻቻል ከማለት ባለፈ ግን በካምፖቹ ያሉትን ስደተኞች እናባረራለን የሚል አልተካተተም በመግለጫው። ከዓለም እጅግ ግዙፉ መሆኑ የሚነገርለትና በማዕከላዊ ኬንያ የሚገኘው የዳዳብ ካምፕ የሚበዙት ሶማሊያውያን የሆኑ ወደ 330 ሺህ ስደተኞችን አስጠልሏል። ሰሜን ምስራቅ ኬንያ የሚገኘው የካኩማው ደግሞ 55 ሺህ ስደተኞች ተጠልለውበታል። ኬንያ በአጠቃላዩ 600 ሺህ ስደተኞችን እያስተናገደች ስትሆን ሶስት አራተኛው ከሶማሊያ ከቀሪዎቹ ደግሞ የሚበዙት ደቡብ ሱዳናውያን ናቸው። ኬንያ ካሁን በፊትም ካምፖቹን እዘጋለሁ ብላ ካስፈራራች በኋላ እርምጃውን ዳር ሳታደርሰው እንደቆየች ይታወሳል። ባለፈው ዓመት የተባበሩት መንግስታት የስደተኞች ኮሚሽን የዳዳብ ካምፕ ተዘግቶ ሶማሊያውያኑ ስደተኞች በግድ ወደ ሀገራቸው ቢመለሱ እጅግ ከባድ ሰብአዊ ችግር ይከተላል በማለት ማስጠንቀቁ የሚዘነጋ አይደለም። ትናንት የኬንያ መንግስት ሲናገር ውሳኔው ስደተኞችን እንደሚጎዳ አምናለሁ ካለ በኋላ ዓለም አቀፉ ማህበረሰብ ችግሩን ለማቅለል እርምጃ ይውሰድ ሲል ጥሪ አቅርበዋል። ካምፖቹን ለመዝጋት የወሰነው እንደ አልሸባብ ካሉ ጽንፈኛ ቡድኖች የደህንነት አደጋ ስለተደቀነብንና ስደተኞቹን ወደ ሀገራቸው የመመለሱ ሂደት በመጓተቱ ነው ብሏል የኬንያ መንግስት።
ሳዲቅ ኻን የለንደን ከንቲባ ሆነው ተመረጡ። ይቅርታ፣ ሳዲቅ ኻን የእንግሊዝ ዋና ከተማ የለንደን የመጀመሪያው ሙስሊም ከንቲባ መሆናቸው ነው። የ45 ዓመት ዕድሜ ያላቸው ኻን የፓኪስታናውያን ፍልሰተኞች ልጅ ሲሆኑ ቀደም ሲል ሚኒስትር ሆነው አገልግለዋል። የኻን መመረጥ እንግሊዝ ውስጥ በሚኖሩ ሙስሊሞች ግንኙነትና አስተሳሰብም ላይ አቅጣጫ ቀያሪ ክስተት ነው ተብሏል። ይህ ታሪካዊ ዕለት ነው ሲሉ ለቪኦኤ ቃላቸውን የሰጡ ሙስሊም መራጮች ዛሬ ደስታቸውን ሲገልጹ ታይተዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶሪያ ውስጥ የመንግስቱ ኃይሎችና የአልቃይዳ ግብረ አበር የሆኑ ተዋጊዎች አሌፖ ከተማ አጠገብ ባካሄዱት ውጊያ 73 ሰዎች መገደላቸው ተዘግቧል። የሶሪያ የሰብአዊ መብቶችን የሚከታተለው ቡድን ዛሬ ባወጣው ዘገባ ጂሃዳውያኑ ቀኑን ሙሉ ከመንግስቱ ኃይሎች ጋር ከተዋጉ በኋላ ዛሬ ማለዳ ሃንቱማን የምትባለውን መንደርና አካባቢዋን ለመቆጣጠር ችለዋል ብሏል። መንደሯ ያለችው ከአሌፖ 15 ኪሎ ሜትር ርቀት ላይ ሲሆን ደማስቆን ከአሌፖ የሚያገናኘው አውራ ጎዳና አቅራቢያ በመሆኗ ለሽምቅ ተዋጊዎቹ ስትራቴጂያዊ ጠቀሜታ እንዳላት ነው የተጠቆመው። ጥቃቱን ያካሄዱት አሌፖ ውስጥ የሚካሄደውን ውጊያ ለማብረድ በቅርቡ ዩናይትድ ስቴትስና ሩሲያ ባካሄዱት ጥረት ለመሳተፍ ፈቃደኛ ሳይሆን የቀረው የጃኢሽ አልፋታህ የሚባለው ቡድን ተዋጊዎች መሆናቸው ታውቋል። በሌላ ዜና ሶሪያ ውስጥ በሚገኝ የስደተኛ ካምፕ ትናንት ሐሙስ በደረሰውና በርካታ ሰዎች በተገደሉበት የአየር ጥቃት ምርመራ እንዲካሄድ አንድ ከፍተኛ የተባበሩት መንግስታት ባለስልጣን አሳስበዋል። ጥቃቱ ከጦርነት ወንጀል ይቆጠራል ብለዋል ባለስልጣኑ። በሰሜን ሶሪያ ኢድሊብ ክፍለ ሀገር ካሙና በሚባለው ካምፕ ላይ በደረሰው የአየር ጥቃት ቢያንስ 30 ሰዎች ሲገደሉ ብዙዎች መቁሰላቸውን የጸረ አሳድ ታጋዮች ማህበር ስብስብ አስታውቋል። ሌላው የሶሪያ መብት ተከታታይ ቡድን ደግሞ የሞቱት ሰዎች 28 እንደሆኑና ሴቶችና ህጻናትም እንዳሉባቸውን ያስታወቀው ቁጥሩ ሊጨምር ይችላል ብሏል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊው ስቴፈን ኦብራያን በአየር ጥቃቱ የሚጠረጠረው የሶሪያ መንግስት ነው ብለዋል። የተባበሩት መንግስታት ድርጅት ይህን ድርጊት የፈጸመውን በተጠያቂነት ይይዛል ሲሉም ረዳት ዋና ጸሐፊው አስገንዝበዋል።
የኢራቅ ዋና ከተማ ባግዳድ ሰው እንዳይወጣና እንዳይገባ ዛሬ ተዘግታ ውላለች። ያለፈው ሳምንቱ የተቃዋሚ ሰልፈኞች በብርቱ የታጠረው ዓለም አቀፍ ዞን የሚባለውን ቀበሌና ምክር ቤቱን ጥሰው የገቡበት ረብሻ እንዳይደገም በመፍራት መንግሥት ከተማይቱን በኮንክሬት አጥሯል። ሆኖም የተፈራው ግዙፍ የተቃውሞ ሰልፍ አልተደረገም። ዋናዎቹ የጢግሮስ ወንዝ ድልድዮች በግንብ ታጥረው የተቃውሞ ሰልፉ ሊጀመር ከታቀደበት ከታህሪር አደባባይ ወደ ዓለም አቀፉ ግቢ የሚወስደውን መንገድ ዘግተውታል። በስተ ምስራቅ የኃይለኛው የሺአ ሃይማኖታዊ መሪ ሙቅታዳ አልሳድር ደጋፊዎች የሆኑ ወደ 5 ሚሊዮን የሚደርሱ ሰዎች የሚኖሩበት ሳድር ከተማም ታጥሯል። ግሪን ዞን ወይም አረንጓዴ ቀጣና ተብሎም የሚታወቀው የዓለም አቀፍ ማኅበረሰብ ቀበሌ ያሉ የውጭ ኤምባሲዎች የተዘጉ ሲሆን ጥበቃው መጠናከሩም ይታያል። የዜናው ሰዓት አበቃ።
ክቡራትና ክቡራን፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ሚያዝያ 28 ምሽት ፕሮግራም ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ሰሞኑን በበርካታ የኢትዮጵያ ግዛቶች ከፍተኛ ዝናብ እየጣለ ነው። በተለይ በምስራቅ የሀገሪቱ ክፍል ጎርፍ ብዙ አካባቢዎችን እያጥለቀለቀ ነው። ይህ ሁኔታ ሀገሪቱን ከመታት ድርቅ ያላቅቃት ይሆን? በመኸሩስ ላይ ያለው ተጽዕኖ ምንድን ነው? በልጉ የተሳካ ይሆን? እስክንድር ፍሬው የኢትዮጵያ የሚቴዎሮሎጂ ኤጀንሲን ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆን አነጋግረዋል።
በጣም አመሰግናለሁ ስለ ጊዜዎት አቶ ዱላ ሻንቆ፣ የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር። እንግዲህ ሚሊዮኖችን ለተረጅነት የዳረገው የዘንድሮው ድርቅ መነሻ ሁለቱ ዋነኛ የዝናብ ወቅቶች መስተጓጎላቸው እንደሆነ ይታወቃል። አምና የበልግ ዝናብ አልመጣም፣ በኤልኒኖ ምክንያት ደግሞ የክረምቱ ዝናብ ቀርቷል። ይህንን ተከትሎ የተከሰተው ድርቅን በርካቶችን ለተረጅነት ዳርጓል። ዘንድሮ በበልጉም በመኸሩም ወቅት ዝናብ እንደሚኖር ተስፋ ተደርጎ ነበር። እንግዲህ የበልግ ግምገማችሁ ምን ይመስላል?
የበልግ ግምገማው አሁን በተሰጠው አቅጣጫ ዝናባማ እንደሚሆን ተነግሯል ማለት ቀደም ብሎ ማለት ነው። ስለዚህ በዛ መሰረት አሁን በየቦታው ዝናብ እየዘነበ ነው ማለት ነው። በጣም ሰፊ ቦታ ሸፍኖ ዛሬ እንደውም በጣም ሰፊ የሆነ ዝናብ ነው ዘነበው።
ዝናቡ አሁን ያለው የበልግ ዝናብ አቶ ዱላ አብዛኛዎቹን የሀገሪቱ አካባቢዎች ያካተተ ነው ማለት ይቻላል? ነው በልግ አብቃይ የሆኑ የሀገሪቱን አካባቢዎች?
አዎ አካቷለው፣ የዘነበ ያለው ጥሩ ዝናብ ነው ያለው አሁን ማለት ነው።
እንግዲህ የበልግ ወቅት የሚባለው ወይም የበልግ ዝናብ መጀመር ያለበት መቼ ነው? ከሱ ተነስተው እስቲ ያብራሩልን።
በልግ እንግዲህ በልግ የምንለው ከየካቲት ሁለተኛው ሳምንት ጀምሮ ነው በልግ የምንለው ነው፣ ግንቦት ድረስ ይሄዳል ማለት ነው።
በዚህ መነሻነት አቶ ዱላ አብዛኛዎቹ በልግ አብቃይ የሆኑ የሀገሪቱ አካባቢዎች የበልግ ዝናብ በጊዜ ነው ያገኙት? አካሄዱስ እንዴት ነው ከምርት አንጻር? ለምሳሌ እኔ ሰሞኑን ወደ ደቡብ ወሎ አካባቢ ነበርኩኝ፣ ለጋምቦ ወረዳ የሚባል እና አንድ አርሶ አደር መጋቢት 28 ጀምሮ በለገልን፣ የእሳቸውን ቋንቋ ለመጠቀም ነው፣ ከመጋቢት 28 ጀምሮ ይሄው በለገልን፣ የበልግ ዝናብ እየዘነበ ነው፣ የበልግ ዝናብ መጥቷል ማለታቸው ነው። እና ከዚህ አንጻር ሲታይ እንግዲህ የካቲት ነው መጀመሪያ ያለበት ብለውኛል እርስዎ። የበልግ ዝናብ እንደዚህ በተበታተነ መልኩ ወይ በተለያየ ወቅት ነው መጀመሪያ ያለበት በየቦታው ማለት ነው? ይሄን ያብራሩልኝ እስኪ።
እንግዲህ የበልግ ስንል ከሁለተኛው የካቲት ሳምንት ጀምሮ ነው የምጀምረው። ይህ ደግሞ ቀስ በቀስ በሁሉም ቦታ እየተሰፋፋ ነው መጣው እንጂ በአንድ ጊዜ የጀመረበት ቦታ የለም። እና ቀስ በቀስ አሁን ቦታውን አገሪቷን እየሸፈነ ነው ማለት ነው።
ስለዚህ አገሪቷ ትጠብቀው የነበረው የበልግ ዝናብ ታምናው በተቃራኒ ዘንድሮ እየተገኘ ነው ብሎ መደምደም ይቻላል?
በጣም በጣም መደምደም ይቻላል። ምክንያቱም አምና እንደዚህ አልነበረም። በጣም ከፍተኛ የሆነ አንተም ልትመሰክረው የምትችለው በየቦታው በጣም ከፍተኛ ዝናብ እየዘነበ ጎርፍም የሚያስከትልበት አምና እንደዚህ አይነት ነገር አልነበረም።
የጎርፉን ነገር ካነሱት አይቀር አቶ ዱላ ከመጠን በላይ ነው ዝናቡ እየጣለ ያለው፣ በሚጠበቀው ነው መጠን ነው እየጣለ ያለው፣ ጎርፉንስ ምን አስከተለው የሚል ጥያቄ ማንሳት ተገቢ ይመስለኛል።
አዎ ጎርፉን እንከትል የሚችሉት ነገሮች መጀመሪያ ላይ ስጀምር በጣም ከፍተኛ የሆነ ዝናብ፣ ዶፍ የሆነ ዝናብ የዘነበበት ነው። አንዳንድ ቦታዎች አልፎ አልፎ ይዘንብ ነበረ እውነታ ነው ያስከተለው። አሁን ግን በጣም ሰፊ ቦታ የሆነ ሸፍኖ ነው የሚዘንብ ያለው እና ይህንን ጎርፍ ሊያስከትል የሚችለው አሁን በአንድ ቀን 105 ሚሊሜትር የዘነበበት ቦታ አለ። አሁን ሐረር አካባቢ 105 ሚሊሜትር ማለት በጣም ከፍተኛ ነው ማለት ነው። አልፎ አልፎ እንደዚህ አይነት ቦታዎች ተከስተዋል ማለት ከ30 ሚሊሜትር በላይ የሚዘንበው ዝናብ ከፍተኛ ዝናብ ስለምን እነዚህ ተጠናክሮ የዘነቡበት ቦታዎች አሉ ማለት ነው።
ስለዚህ አልፎ አልፎ አንዳንድ አካባቢዎችን ብቻ ያካተተ እንጂ ይሄ ጎርፍ ያስከተለው ከፍተኛው ዝናብ ሰፋ ያሉ ቦታዎችን የሸፈነ አይደለም። ስለዚህ በተለይ ከሚኖረው የምርት መጠን አንጻር የሚያሰጋ አይደለም ብለን መደምደም እንችላለን።
ይሄ እርጥበቱ የሚያሰጋን ነገር አይደለም። እኛን የሚያሰጋን በጣም በአገራችን በጣም አደገኛ ሆኖ ያለው ድርቅ ነው ማለት ነው። የዝናብ ሁኔታ የጎርፍ ሁኔታ ሁሉም ቦታ አያጠቃልልም። ድርቅ ግን ሰፊ ቦታ ነው የሚይዘው።
ስለዚህ አሁን ያለው የዝናብ ሁኔታ እንደ ጥሩ ዜና ሊቆጠር ይችላል ነው ከእርስዎ የተረዳሁት? ምክንያቱም አሁን ኢትዮጵያ ውስጥ ካለው ድርቅ አንጻር ለምሳሌ ብንነጋገር የዘንድሮው የበልግ ሁኔታ የተሳካ ከሆነ ኢትዮጵያ ውስጥ ካሉት አሁን 10.2 ሚሊዮን የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ውስጥ 10% የሚሆኑት በዚህ ክረምት መጨረሻ ራሳቸውን ከተረጅነት ሊያላቅቁ እንደሚችሉ ከዚህ በፊት ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነዱ አመልክቷል። እንግዲህ የበልጉ ዝናብ እንደዚህ ተስፋ ሰጪ ከሆነ ወደ ክረምቱን እንምጣ። አቶ ዱላ፣ ስለ መጪው ክረምት ያለው ቅድመ ትንበያስ ምን ይመስላል?
እንግዲህ ይህንን በሚቀጥለው ሳምንት የምናወጣ ቢሆንም የምናየው ኤልኒኖ የነበረው ሁኔታ የሚለወጥበት ኮንዲሽን አለ። ስለዚህ ከኤልኒኖ ተለውጦ ለክረምት ዝናብ ሰጪ የሆኑ ሁኔታዎች የሚፈጠሩበት ስለሆነ አመቺ ሁኔታ ይፈጠራሉ ብለን ነው የምንገምተው። ስለዚህ በሰፊው በሚቀጥለው በደንብ አድርገን ህብረተሰቡ ባሉበት መረጃ የምንሰጥ ይሆናል ማለት ነው። እና ግን አዝማሚያው ጥሩ እንደሚሆን ነው ያለው ማለት ነው።
እንግዲህ ያለፈው ክረምት ዝናብ የተስተጓጎለው በኤልኒኖ ምክንያት እንደሆነ እርስዎም ጠቅሰውታል። ኤልኒኖ ባይቀጥል እንኳን በአሁኑ ክረምት ወደ ላሊና ሊቀየር ይችላል የሚሉ ስጋቶች ከዚህ ቀደም ሲንጸባረቁ የነበሩበት ሁኔታ ይታወሳል። አቶ ዱላ፣ እነዚህ ሁኔታዎች ስጋት አይሆኑም የሚል ነው በእናንተ በኩል ያለው ግምገማ?
እንግዲህ ምንድን ነው አሁን አንደኛ ላኒና በምንልበት ጊዜ የውሃ ወለሉ ይቀዘቅዛል ነው። ይህን ደግሞ አሁን ከመደበኛ በላይ የሆነው የኤልኒኖ ጉዳይ ወደ ዜሮ እየሄደ ወደዛ የሚሄድበት ኮንዲሽን ነው። እስካሁን ዲክሌርድ አልሆነም፣ አልተገለጸም፣ ግን አቅጣጫ ወደዛ ይሆናል ማለት ነው። እነዚህ ሁለቱ ዜሮም አካባቢ ማለት ባህር ወለሉ ባይሞቅም ባይቀዘቅዝም፣ ዜሮ መደበኛ ቦታ ቢይዝም ክረምቱ መጥፎ አይሆንም ማለት ነው። እንደገና ቢቀዘቅዝም ለክረምቱ መጥፎ አይሆንም ማለት ነው።
እንግዲህ ኤልኒኖ መሞቅ ነው፣ ላሊና መቀዝቀዝ ነው። በአንድ ጊዜ ከሙቀቱ ወደ ቅዝቃዜው አይመጣም እያሉኝ ይመስለኛል። እስኪ ለአድማጮች ግልጽ በሆነ መንገድ ያብራሩልኝ።
አዎ፣ እንግዲህ ምንድን ነው የሚመጡበት ሁኔታዎች አሉ፣ ግን ሁልጊዜ ይሆናሉ ወይ የምለው ነገር ነው። አሁን ትሬንዱ እንደዛ ነው ያለው። መደበኛም ቢሆን ይህን ያህል ክረምቱ የሚያሰጋ አይደለም፣ እንደገና ቢቀዘቅዝም የሚያሰጋ ነገር አይደለም። ለዝናቡ ሁኔታ ለእርጥበቱ ማለት ነው።
አቶ ዱላ፣ የመጨረሻ ጥያቄ አደርገዋለሁ። አንድ ነገር ላንሳ። ለምሳሌ አሁን አዲስ አበባ ውስጥም እንግዲህ ዝናብ እየታየ ነው። በተለያዩ ቀናት ዝናብ እየዘነበ ነው፣ እየተመለከትን ነው። እና አዲስ አበባ ከየትኛው የዝናብ ወቅት ነው የምትመደበው? በልግ አብቃይ እንደሆኑት አካባቢዎች በዚህ በበልግ ወቅት አዲስ አበባ ውስጥ ይዘንባል ወይ ሲሉ የሚጠይቁ ሰዎች አሉ። እና ወቅታዊውን የአዲስ አበባ ዝናብ የአየር ሁኔታ ከየትኛው ነገር ጋር ነው የምናዛምደው? አቶ ዱላ፣
ይሄ ዝናብ የዝናብ ሁኔታ ግንቦት ነው አሁን ነው በፈረንጆች ማለት አይደለም። ስለሆነ አሁን በቆሎ የሚዘራበት ወስተርን ማለት ምዕራቡ የሀገራችን ክፍል አሉ በቆሎ የሚዘራበት ነው። ከዚህ በፊትም ዝናብ የሚያገኙበት አካባቢ ነው፣ ዘር የሚያዘጋጁበት ነው፣ ሌሎችም አዝርቶች የሚዘሩበት ስለሆነ ስለዚህ አሁን ይሄ በጣም ጥሩ ዝናብ ነው ያለው። አሁን አዲስ አበባ ላይ ማግኘት አለበት፣ አግኝተዋል ማለት በደብረ ማርቆስ አካባቢ፣ ደብረ ብርሃን አካባቢ፣ በዚህ በቤኒሻንጉል ጉሙዝ አካባቢ ዝናብ ያገኛሉ ማለት ነው። ዘር የሚዘሩበት ጊዜ ስለሆነ መስመር የምንሰምርለት የለም ነው አሁን።
ስለዚህ በልግ ነው፣ ከበርጉ ጋር የተያዘ ነው፣ ከክረምቱ ጋር ነው ብለን የምናሰምረው መስመር የለም ነው እያልኛሉ።
እንደውም ጋምቤላ አካባቢ ከመጋቢት ጀምሮ ደምቢዶሎ አካባቢ የሚያገኙበት ነው ማለት ነው። ስለዚህ ክረምቱ ቀስ በቀስ ወደ ሰሜን የሚሄደው እስከ ሰኔ እስከ ሐምሌ ድረስ ወደ ላይ የገሰገሰ ይመጣል ማለት ነው። ስለዚህ ይህን በዛ አካባቢ የክረምት ዝናብ ልንለው እንችላለን ማለት ነው።
አቶ ዱላ ሻንቆ የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር ለስራ ከሄዱበት ከአዳማ ይህንን ቃለ ምልልስ ስለሰጡኝ በጣም አመሰግናለሁ ስለ ጊዜዎት።
እኔም በጣም አመሰግናለሁ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
በምዕራብ ወለጋ ዞን ነጆ ከተማ ውስጥ ባለፈው እሁድ ሌሊት ከፖሊስ ድብደባ ጋር በተያያዘ አንድ ተማሪ መሞቱን የከተማዋ ነዋሪዎች ለኦሮምኛ ፕሮግራም ክፍል ባልደረባ ለጃለኔ ገመዳ ተናግረዋል። የነጆ ከተማ አስተዳደር ግን ተማሪው የሞተው በሕመም ምክንያት መሆኑን ሐኪም አረጋግጧል ብሏል። በሌላ በኩል ቤተሰብ የታሰሩ አባላቱን ማየት እንዳልቻለና ከከተማይቱ በፖሊሶች ተይዘው የተወሰዱትም የት እንደደረሱ እንደማያውቅ ይገልጻል። ወደ ጃለኔ ሪፖርት እናልፋለን። ሶሎሞን ክፍሌ ነው የሚያቀርበው።
የነጆ ከተማ ነዋሪ የሆኑት አቶ መሐመድ ሂካ ለጃለኔ እንደገለጹት ከሁለት ሳምንታት በፊት የፌዴራል ፖሊስና የአጋዚ ወታደሮች ከተማይቱ ውስጥ በሚገኘው የመሰናዶ ትምህርት ቤት ገብተው ተማሪዎችን ከሰበሰቡ በኋላ ፊታቸውን ወደ ፀሐይ አዙረው መሬት ላይ እንዲተኙ አድርገዋል። ትማራላችሁ አትማሩም፣ እናንተ ግን ምንም ጥያቄ መጠየቅ አትችሉም ብለው ሲደበድቧቸው ነበር። በዚህ ምክንያት ለሁለት ሳምንታት ተማሪዎች ትምህርት ቤት እንዳልሄዱና ፈደሳ አበራ፣ ምትኩ ዋጋሪ፣ መርጋ አጋ፣ ደጋጋ እንዳለ፣ ጅሬኛ ማሞ፣ ጋዲሳ ዋጋሪና ኢፋ ጫሊ የሚባሉ ተማሪዎች ተይዘው እስር ቤት እንደገቡ ነዋሪው ገልጸዋል። እነዚህ ተማሪዎች መጋቢት 28 2008 ዓ.ም በፍርድ ቤት ቀጠሮ አላችሁ ተብለውም ነበር። ከተወሰዱ በኋላ ቀኑን ሙሉ ምንም ምግብ ሳይሰጣቸው እዚያው ውለው ፍርድ ቤትም ሳይቀርቡ እንደተመለሱ በተጨማሪ ተገልጿል። የነጆ ከተማ ተማሪ የሆነው ሰቦቃ አየነው እንደገለጸው ደግሞ ባለፈው እሁድ የፋሲካ በዓል ዕለት ማታ ተማሪ ሳሙኤል ተክሌ አመንቴ የሚባል የዘጠነኛ ክፍል ተማሪ ፖሊስ ባደረሰበት ኃይለኛ ድብደባ ምክንያት ደም ሲያስታውከው ከቆየ በኋላ ሆስፒታል ደርሶ ሞቷል ብሏል።
ፋሲካ ዕለት አንድ ሳሙኤል የሚባል አቃሉ ዘጠነኛ ክፍል ተማሪ ነው። ያጁ ላይ ይሰራል። ለልቱ አካባቢም መኪና እያጠበ ይኖራል። እናት የለውም። ወደፊቱ ማንቸስተር ታዲያ ወጥቼ ኑሮዬን አሳድጋለሁ ብሎ ሲያወራም ሰምቼ ነበር። ነ በፋሲካ ዕለት ማታ ሌሎች ሩጫ መለሱና ሲወጡ፣ ይሄ ደግሞ እንደ አጋጣሚ ተያዘ። ከተያዘ በኋላ ሌሊት ወይኔ ጀርባዬ፣ ወይኔ ጀርባዬ ላይ ነው መጡ ብሎ ሲጮይ ሲያልፍ ሰዎቹ ሰሙ። ከዛ በኋላ ሆስፒታል ሄደ። ሆስፒታል ሲሄድ ደግሞ እዛ ሞተ። ፖሊሶች ናቸው የበደሱ። ወደ ግዳ የሚባል ወደ ትውልድ ሀገሩ ሬዛው ዛ ተወድዞ ተቀብረዋል። ጨለማን ተገን በማድረግ የሰው ቤት እየዞሩ ቤት በጉልበታቸው ሰብሮ ገብቶ ልጆቹን ያስራሉ።
አሁን እስር ቤት ያሉ ተማሪዎች ስንት ይሆናሉ? መቼ ነው የታሰሩት?
ከሶስት አምስት በፊት ይሆናሉ። ብዛታቸው ግማሹ ያው ገብቶ ነበር፣ ሌሎቹ ደግሞ አሁንም የተሰቃዩ ነው። የጠፉ ተማሪዎች አሉ። ፊታት ፈርቶ አባት እናታቸውን ሲቶ ሲጠፉ በልጁ ምክንያት ታሰረ። አንደኛው አዎ ያወጡለ መንግስት ሰራተኛ ነው። ሁለተኛው ከበደ ዲሳሳ፣ ሶስተኛ ቦካ እጅጉ። እነዚህ ሌሎችም ግልጽ ያልደረሰኝም እንጂ እነህ በአይኑ ያየው ናቸው። ልጆቻቸው ስላልተገኙ እነዚህ በልጆቻቸው ፋንታ እየተሰቃዩ ናቸው።
ታስረው ያሉትን ሄዶ መጠየቅ ይቻላል?
በአይን ለመገናኘት አይችሉም ከቤተሰቦቻቸው ጋር አንደርግራውንድ ጨለማ ውስጥ ነው ታስረዋል። ምግብ በር ላይ ፈተሽና ከወላጅ እናታቸው ሆነ የሚቤት ሌላ ዘመዶቻቸው በአይን ለማየት አይችሉም። ምግብ ሰጥቶ ነው የሚመለሱ እንጂ ከልጆቻቸው ጋር ተገናኝቶ ለማውራት አይችሉም። ወደ ሌላ ቦታ የተወሰዱ አሉ።
የት ነው የተወሰዱት?
ወር እንደሰማን ከሆነ ሌሎቹ ጦላ ይላሉ። ባለስልጣናቶቹ የታሰሩ ሰዎች የት እንዳሉ ለቤተሰቦቹ አይናገሩም። እየተሰቃዩ ናቸው። እነሱ የት አሉ? ወይ ሞታሉ፣ ወይ አሉ፣ ወይ ይገባሉ፣ ወይ አይገቡም ብሎ ጭንቀት ላይ ናቸው። ከእነሱ ውስጥ አሁን ለምሳሌ ሴት ባ ይባላል፣ ማቶስ ይባላል። ሀይ ስኩል አስተማሪ ነው። አንዱ
የመማር ማስተማሪ ሂደት ቀጥሏል። አሁን ዛሬ
ይወጣሉ፣ ይገባሉ። ዛሬ በምሳሌ በሶስት ሰዓት ላይ ወደ ቤት ተመለሱ። ሬፈራቶሪ ምን እንደሆነ አናውቅም።
በተጨማሪም ከተማይቱ ውስጥ ተማሪዎች፣ አስተማሪዎችና ሌሎችም ተይዘው የት እንዳደረሷቸው የማይታወቅ እንዳሉ አቶ መሐመድ ሂካ ገልጸዋል።
ወደ የትኛው እስር ቤት እንደላውካቸው አንድም የሚያውቅ የለም። ነጆ ወረዳ ውስጥ ባሉ እስር ቤቶች ውስጥም የሉም። ወደ ላይ ተልከዋል ይባላል። ቤተሰብ የት ናቸው ብሎ ይጠይቃል። ታሳሪዎቹ ከቤተሰቦቻቸው ጋር ምንም ግንኙነት የላቸውም።
ሌላም ችግር እንዳለ መኖሩን የገለጹት አቶ መሐመድካ ይኸውም በከተማይቱ ውስጥ ታስረው ያሉትን ምግብ ማቀበል እንጂ በአይን ማየት አልተፈቀደላቸውም ብለዋል። ማየት አትችሉም፣ ምግብ አስቀምጣችሁ ሂዱ ብለው ቤተሰብን ይመልሳሉ ብለዋል። የነጆ ከተማ አስተዳዳሪ አቶ ብርሃኑ ጫሊ ስለ ተማሪ ሳሙኤል ተክሌ አመንቴ አሟሟት ተጠይቀው ነበር።
ሆስፒታል ባገኘነው መረጃ የግል የጤና ችግር እንዳለበት ያዩት ዶክተሮች ወስነዋል የሚል ነው። ነገር ግን በአካል ሆስፒታል ተገኝተን አልጠየቅነው። ይኸውም ግለሰቡ ከበላውና ከጠጣው ነገር ጋር በተያያዘ ነው። ምናልባት ከመጠን በላይ በመጠጣቱ ከልቡ ጋር የተያያዘ ነው ተብሏል።
ተማሪው የሞተው በፖሊስ ድብደባ ነው የተባለው አንዳንድ ኃይሎች ረብሻ ለመቀስቀስ የሚያስወሩት ነው ያሉት አቶ ብርሃኑ ስለ ታሰሩት ተማሪዎችና ሌሎችም ተጠይቀው
የታሰሩት የተለያየ ችግር ፈጥረው ፖሊስ አስፈላጊውን መረጃ ያገኘባቸው ነዋሪዎችም ሆነ መምህራን ሊሆኑ ይችላሉ። በወንጀል ተከሰው ፍርድ ቤት የቀረቡት ተማሪዎች ብቻ አይደሉም። ዝም ብሎ ግን ፖሊስ ከትምህርት ቤትና ከከተማ ይዞ በቁጥጥር ስር አያውላቸውም። የሕግ የበላይነት የተጠበቀባት ሀገር ነች።
በከተማይቱ ውስጥ ታስረው ያሉትን ቤተሰብ መገናኘት ይከለክላል ስለሚባለውም አቶ ብርሃኑ ጫሌ በሰጡት መልስ
ዘመዶችና ሌሎች ሰዎች ፖሊስ ጣቢያ ሄደው በፖሊስ ቁጥጥር ስር ያሉትን ሰዎች መጠየቅ፣ ማነጋገር ይችላሉ። ነገር ግን የመጎብኛ ሰዓት አለ። የተከለከለበት ሰዓት ከተፈቀደው ሰዓት ውጪ የሄዱ ሊሆኑ ሲችሉ ብቻ ነው።
ከነጆ ከተማ ተይዘው የት እንደተወሰዱ ቤተሰብ ሳያውቅ ቀርቶ በጭንቀት ላይ እንደሆነ ነዋሪዎች ገልጸው ነበር። አቶ ብርሃኑም ተጠይቀዋል።
ወንጀል ሲፈጽሙ ጉዳያቸው በከፍተኛ ፍርድ ቤት ቁጥጥር ስር የሚውሉ አሉ። እንደዚሁም አገሪቱ ውስጥ ባሉ የተለያዩ ፍርድ ቤቶች ደረጃ በደረጃ ሕግ ፊት የሚቀርቡ አሉ። ስለዚህ የት እንዳሉ ፖሊስ ቢሮ፣ አቃቤ ሕግ ቢሮና እኛ ዘንድ መጥተው መጠየቅ ይችላሉ። በተለያዩ አካባቢዎች የተላኩ ስላሉ ገንዘብ ኖሯቸው መሄድ ከቻሉ የት የት እንዳሉ እናውቃለን። ከእኛ ዘንድ መጥተው መረጃ ማግኘትም ይችላሉ።
የነጆ ከተማ አስተዳዳሪ አቶ ብርሃኑ ጫሊ እንዳሉት የመማር ማስተማር ሂደቱ ግን በተሟላ ሁኔታ እየተካሄደ ነው፣ ችግር የለም።
አገራቸው ውስጥ ያለውን ግጭት እየሸሹ የሚፈልሱ ሶርያውያን ሌላም በር እየተዘጋባቸው ሲሆን የአሁኑ አፍሪካ ውስጥ ነው። ሞሪታንያ ለወትሮው ሶርያውያንን በገፍ ከሚቀበሉ ሀገሮች አንዷ ነች። ካለፈው የካቲት አንስቶ ግን መድረሻቸውን አውሮፓ ያደረጉ ፍልሰተኞችን ለመገደብ እንደሚሞክሩት የሰሜን አፍሪካና የሳህል ባለሥልጣናት ሁሉ ነዋክሾትም ቪዛ መጠየቅ ጀምራለች። ካተሪና ሆዬ ከማሊ ዋና ከተማ ዘግባለች። አዲሱ አበባ ያቀርበዋል።
ካሊድ ቤኖ መዲኒ ወይኖ መሐፈዛ ፊ እስፓንያ እንቶ አልማንያ ቤኖ መካን ሽስምሃ ስሜለያሃ
ጀማል አህመድ ነው በዋትሳፕ ለጓደኛው ካሊድ የሚደውልለት። እየተነጋገሩ ነው። አሁን የት ነው ያለኸው ይጠይቀዋል። ሁለቱም ከሶሪያ ኢድሊብ ከተማ ናቸው። ካሊድ ገና ጀርመን መግባቱ ሲሆን ጀማል ደግሞ ወንዶች በሙሉ ከነ ቤተሰቦቻቸው ተጨናንቀው ለሁለት ዓመት ያህል በኖሩባት በአንድ የባማኮ አፓርትመንት ውስጥ ነው የሚገኘው። ጀማል ማሊ ውስጥ ያን ያህል ጊዜ ለመኖር አላቀደም። የሙቀቱ ኃይለኛነት፣ የኤሌክትሪክ በየጊዜው መቋረጥ ከባድ መሆኑን ነው ጀማል እየገለጠ ያለው። ስድስት ልጆቹም በተደጋጋሚ ይታመሙበታል። ትንሹ ልጁ መሐመድ 10 ወሩ ነው። ክብደቱ ግን 5 ኪሎ ብቻ ሲሆን ገንዘብ ቢኖረኝ ይላል በ24 ሰዓት ውስጥ ነው ከአገር የምወጣው። አንድ ስጋቱ ግን ልጆቹ ሰሜን ማሊና አንጎላ በረሃ በአሸጋጋሪዎች ካሚዮን ሲጓዙ የሚያጋጥመው መከራ ነው። ለነገሩ ጓደኛው ካሊድም ወደ አውሮፓ ሲያቀና በሰሜናዊ ሞሮኮ ወደብ ነው ወደ ስፓኙ ከተማ የዘለቀው። ወደ ስፓኝ የሄደውም በጀልባ ነው። ረጅም አድካሚና ሙቀት ያየለበት ጉዞ ነው። ባለፈው ዓመት የአውሮፓ አገሮች በሮቻቸውን የዘጉበት ብዙም የተባለበት ጉዞ ነው። ሶሪያውያን ፍልሰተኞች ገንዘቡ ቢኖራቸው በአውሮፕላን ነበር የሚጓዙት። አካሄዱም ቱርክ ውስጥ ሊባኖስ ላይ ይሳፈሩና ሞሪታኒያ ዋና ከተማ ለመግባት የ5000 ኪሎ ሜትር በረራ ያደርጋሉ። ከኖክሾክ ወደ ማሌ ለመሄድ አውቶቡስ መጠቀም ይቻላል ተብሏል። ከዚያ ህገወጥ የሰዎች አዘዋዋሪዎች እስከ ሜዲትራኒያን ያደርሷቸዋል። ይህ ጉዞ አፍሪካውያን ፍልሰተኞች ለአመታት ሲጠቀሙበት የነበረ ነው። ለአንድ ተጓዥ ፍልሰተኛ የሚከፈለው $300 ነው። ምንም እንኳ ሶሪያውያን የተሻለ የገንዘብ አቅም እንዳላቸውና በዋጋ ረገድም ጥሩ ክፍያ እንደሚጠይቁ ባለስልጣናት ቢናገሩም ጉዞው አደገኛ በመሆኑ በየወሩ ቢያንስ ከ24 ሰዎች ያላነሰ ህይወት ያጣሉ። በዚህ አመት ከጥር እስከ ሚያዝያ ድረስ እንኳን ማሌ ውስጥ የሚገኘው የተባበሩት መንግስታት የስደተኞች መስሪያ ቤት እንደገለጠው 436 ሶሪያውያን ስደተኞች አንዲት የድንበር ከተማ እያቋረጡ ወደ ቲምቡክቱ አቅጣጫ ተጉዘዋል። ባካሪ ዶምቤ ከባማኮ የአይኦኤም ማለት የዓለም አቀፍ የፍልሰተኞች መስሪያ ቤት ኃላፊ ናቸው። ወደ ማሊ የገቡ ሶሪያውያን ቁጥር ስንት እንደሆነ መናገር አስቸጋሪ ነው ይላሉ።
አባቶችን እናቶችን ሁሉም በአንድነት ሲጓዙ ታያለህ። በመስከረም የገባው የመጀመሪያው ቡድን ውስጥ 36 ሲሆኑ ሁሉም ግን ፓስፖርትና የይለፍ ፈቃድ ነበራቸው። ስለ ሌሎቹ ግን በምን በኩል እንደገቡ አልተመዘገበምና ማወቅ አይቻልም። ብዙን ጊዜ ከከተማው ይልቅ ጫካውና በረሃው ነው ለጉዞ የሚመርጡት።
የተባበሩት መንግስታት ድርጅት እንደሚለው አልጄሪያ ካለፈው ዓመት አንስቶ ቪዛ መጠየቅ ከጀመረች በኋላ ሞሪታኒያ ውስጥ ገኝነት የሚጠይቁ ሶሪያውያን ቁጥር በእጥፍ ጨምሯል። ሞሪታኒያም ካለፉት 2 ወራት ወዲህ ቪዛ መጠየቅ በመጀመሯ ዛሬ ኖክሾት የሚገቡ ሶሪያውያን ቁጥር እየቀነሰ መጥቷል። በዚህ ዓመት ማሊ 92 ሶሪያውያንን በጥገኝነት ተቀብላለች። ያ ጥገኝነት ግን የሥራ ፈቃድ አይጨምርም። ጀማል እንደሚለውም ማሊ ውስጥ ለረጅም ጊዜ መቆየት አማራጭ አይሆንም። የትምህርት ቤት ክፍያ ውድ ነው። በዚህ ላይ ትምህርቱ ጥራት ከሶሪያ ያነሰ ነው። ትልቁ ልጄ ለምሳሌ ሐኪም መሆን ነው የሚፈልገው። ሶሪያ ውስጥ በጣም ጎበዝ ተማሪ ነበር። አሁን ግን እንግሊዝኛ ማጥናት ስላለበት አስቸጋሪ ሁኔታ ውስጥ ገብቷል ነው ያለው። ይህ ሁሉ ሆኖ ጀማልን ሌሊት ለሊት ከእንቅልፉ የሚቀሰቅሰው የጀርመን ጉዞ ነው። ህልሙ ጀርመን ገብቶ መኖር በቃ።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን አዲስ አበባ ላይ 3:33 ሆኗል። በዋሽንግተን ዲሲና አካባቢዋ ደግሞ አርብ ሚያዝያ 28/2008 ዓ.ም ከቀኑ 8:33 ነው። እያስተናገድናችሁ ያለ ነው እኔ ሰሎሞን አባተና
ቆንጂት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ።
ሄሎ ቮይስ ኦፍ አሜሪካ ሰላም ካለ እናንተ ይሁን። በቅድሚያ ወያኔ ፋሽስት መንግስት ነው ሲሉ 4 የጥምር የኦሮሞ ህዝቦች ሊቀመንበር ያሉት ዶክተር ብርግድ ከአንድ ምሁር የማይጠበቅ ቢሆንም አንድ እንበላቸው ብዬ ነኝ። ፋሽስት ወያኔ ሳይሆን የእርስዎ ድርጅት ነው ፋሽስቱ። ሌላው የኢትዮጵያ መንግስት የእርስዎ ድርጅት መለስታ ቁጭ ብሎ እንደራደር ቢለውም ቢያመለክትም ከሞተ ድርጅት ጋር አንደራደሩ ስለተባሉ በዚህ ተናደው አሁን ወደ ስድብ የገቡት።
ሰላም ዜናዎች። ተቃዋሚዎች በጋራ ለመታገል ወሰኑ። አሜሪካኖች ወያኔ በኢትዮጵያ ህዝብ ላይ የሚፈጽመውን ህገወጥ ጭፍጨፋ በተመለከተ ስጋታቸውን ገለጹ። የሚሉት አባባሎች ከመደጋገማቸው ብዛት ህዝቡንም አስመርረዋል እላለሁ። ዶክተር በያን ሶባ እሁን እንደ ጉፉ ተሰሰው የንጹሐን የኦሮሞ ደም ልቦ ተሰብሮ ከሆነ አማራውን፣ ኦሮሞውን፣ ትግሬውን፣ ጉራጌውን ሁሉም የሚያቅፍ የተቃዋሚ ህብረት ፈጥራችሁ ለኢትዮጵያ ህዝብ አላማችሁን ልትገልጹ ቆርጣችሁ ተነሳችሁ ወይስ ለወያኔ ሌላ 25 ዓመት እንዲገዛ እድል ልትሰጡት ነው? ለምን ቢባል ወያኔም ከፋፍለ ግዛ ነው። ተቋሚዎችም ተበታትነን በጎርፍ እየተያየህ ታገል ነውና የእስከ ዛሬው ጉዞአችሁ አመሰግናለሁ። ጎራው ነው ከአሜሪካ።
ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን በተዘዋዋሪው የስልክ መስመራችን 202-205-9942 የስልክ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸ መመሪያ መሠረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com መሆኑን እናስታውሳችሁ።
ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት መደበኛ ስርጭት ነው እያደመጣችሁ ያላችሁት። አብራችሁን ቆዩ።
በግጭት እየታመሰች ባለችው ብሩንዲ ሰላም ለማምጣት የክልሉ ሀገሮች አዲሱ ሸምጋይ እንዲሆኑ የቀድሞው የታንዛኒያ ፕሬዚደንት ቤንጃሚን ምካፓን መሰየማቸው የሰላም ሂደቱን ያንቀሳቅሰዋል የሚል ተስፋ ጥሎ ነበር። ይሁን እንጂ ትናንት ወይም በዚህ ሳምንት መጀመሪያ ላይ ታንዛኒያዋ አሩሻ ከተማ ሊካሄድ የነበረው ስብሰባ እስከ ወሩ መጨረሻ እንዲዘገይ ተደርጓል። በዚህ መሃልም በሀገሪቱ እስሩ የእጅ ቦምብ ጥቃቶችና ግድያዎቹ እንደቀጠሉ በመሆኑ የሰላም ንግግር ጥረቶችን ይበልጥ እየተወሳሰቡ እንዲመጡ አድርጓቸዋል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ አለ፣ ቆንጅት ታቀርበዋለች።
ሰኞ ሊጀመር ታቅዶ የነበረው የቡሩንዲ የፖለቲካ ሽምግልና ለሌላ ጊዜ ተላልፏል። ስለምን? ባለስልጣናት ከመንግስቱና ከተቃዋሚዎች ጋር ተጨማሪ ውይይት ማካሄድ ስለሚያስፈልግ ነው የሚሉት። ከአሁን ቀደምም የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ የመሩት የሽምግልና ጥረት ውጤት እንዳላመጣ ይታወሳል። ባለፈው መጋቢት ወር ታዲያ የምስራቅ አፍሪቃ ማህበረሰብ ኢኤሲ የቀድሞውን የታንዛኒያ ፕሬዚደንት ቤንጃሚን ሚካፓን ድርድሩን እንዲመሩና ለአንድ ዓመት የዘለቀውን የፖለቲካ ቀውስ መፍትሄ እንዲፈልጉለት ሾመዋቸዋል። ለድርድሩ ቀረቤታ ያላቸው ባለስልጣናት እንዳሉት የሀገሪቱ መንግስት በመንግስትና በጸጥታ ባለስልጣናት ላይ ጥቃት እያደረሱ ነው ብሎ ከሚወነጅላቸው ተቃዋሚ ቡድኖች ጋር መነጋገሩ ላይ እያመነታበት ነው። የመንግስቱ ቃል አቀባይ ዊሊ ኒያማቲዌ ድርድሮቹ ሰፋ ብለው በስደት ያሉ ተቃዋሚ ቡድኖችንም ማሳተፍ ይገባቸዋል ብለዋል።
በሀገሪቱ ውስጥ የፖለቲካ ንግግሮች እየተካሄዱ ያሉት ቡሩንዲያውያን እርስ በርሳቸው የሚያደርጉትን ውይይት እንዲመራ ኃላፊነት የተሰጠው ተቋም ወይም ኮሚሽን ስላለን ነው። ወደ ሀገር መምጣት የማይችሉትን ቡሩንዲያውያን ያሉበት ቦታ እየደረስን ለማሳተፍ ስንልም ውይይቱን በሀገር ውስጥም በውጭም ለማካሄድ ዝግጁ ነን።
አብዛኛው አባላቱ በውጭ በስደት ላይ ያሉ ቡሩንዲያውያን የሆነው ተቃዋሚ ቡድን ሲኤንኤአርኢዲ መንግስት በፖለቲካ ድርድሩ እንዳንሳተፍ እያከላከለ ነው በማለት አማሯል። የአምነስቲ ኢንተርናሽናል የክልሉ ምክትል ስራ አስኪያጅ ሳራ ጃክሰን የድርድሩ መጓተት የሀገሪቱ መረጋጋት ላይ ጉዳት እያደረሰ መሆኑን ያስረዳሉ።
We've seen the talks delayed time and time again. And as they're delayed, it's ordinary Burundians who are suffering.
ድርድሮች በተደጋጋሚ እየዘገዩ መሆናቸውን እያየን ነው። በዚህ የሚጎዳው ደግሞ ተራው ብሩንዲያዊ ነው። በኢኮኖሚ ሁኔታ የተለያዩ ወገኖች ይበልጡን ጽንፍ እያያዙ በመምጣታቸው በታወቁ ሰዎች ላይ በሚደርሰው ግድያ የሚጎዳው ህዝቡ ነው።
ሁከቱና የሰብአዊ መብት ጥሰቱ የተባባሰ መሆኑንም የአምነስቲዋ ሳራ ጃክሰን አክለዋል።
The last year has been marked by killings, torture, arbitrary arrests.
ባለፈው ዓመት ግድያዎች፣ የማሰቃየት ተግባሮች፣ በዘፈቀደ ማሰር ተፈጽሟል። ባለፉት ሁለት ሳምንታት ደግሞ የሁሉም ወገኖች የሆኑ ከፍተኛ ባለስልጣናትን ኢላማ ያደረጉ ግድያዎችና ጥቃቶች ተባብሰዋል።
ባለፈው ሳምንት አንድ ከፍተኛ የቡሩንዲ ብርጋዴር ጄኔራል ባለቤታቸውና ጠባቂያቸው በታጣቂ ጥይት ተገድለዋል። ድርጊቱን የሀገሪቱ ፕሬዚደንት ፒየር ንኩሩንዚዛም አውግዘውታል። የኮሬናቡ ፖለቲካ ንቅናቄ መሪ ዲዮዶን ቢሪሃንዱካ ቡሩንዲ የአመራር ለውጥ ነው የሚያስፈልጋት ይላሉ።
We don't believe that these people are the best people to lead the country.
እነዚህ ሰዎች ሀገሪቱን ለመምራት ብቁዎቹ ሰዎች ናቸው ብለን አናምንም። እጆቻቸው ንጹህ አይደሉማ። አንዳንዶቹ እጃቸውም ላይ ደም አለ። እንደኛ እምነት ከአዲሱ ትውልድ የወጡ ፖለቲከኞች በአለም አቀፍ ማህበረሰብ እርዳታ አመራሩን መያዝ አለባቸው።
ቡሩንዲ ወደ ብጥብጥ እያቆለቆለች ሄደችው። ፕሬዚደንቱ ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን እወዳደራለሁ ካሉ በኋላ ነው። ነቃፊዎች ህገ መንግስቱን እየጣሱ ነው ቢሏቸውም ፕሬዚደንቱ በመርጫው አሸንፈው መንበረ ስልጣኑን ለሶስተኛ ጊዜ ያዙ። በመሐከሉም መፈንቅለ መንግስት ሙከራ ተካሂዶባቸዋል። ሁከት የቀላቀሉ የተቃውሞ እንቅስቃሴዎችም ተደርገዋል። በተባበሩት መንግስታት ድርጅት መሰረት የቡሩንዲው ቀውስ ከተቀሰቀሰ ወዲህ ከ400 የሚበልጡ ሰዎች ተገድለዋል። ከ250,000 በላይ የሆኑ ዜጎቿም ሀገር ጥለው ተሰደዋል።
ወደ ተከታዩ ቅንብር እናልፋለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ ነች።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ለአፍሪካ ጸጥታ የላቀ ቦታ እንዳላት ተገለጸ። የኢትዮጵያ አርሶ አደሮች ድርቅን መልሶ በማልማት ስራ እየታገሉት እንደሆነ ተዘገበ። የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ብሩኪንግስ የተባለው የብሩኪንግስ ተቋም መጽሔት ስለ ኢትዮጵያ ባቀረበው ጽሑፍ ኢትዮጵያ በአፍሪካ እያደገች በመሄድ ላይ ያለች ኮከብ ናትን ብሎ ይጠይቅና በአንዳንድ መለኪያዎች አዎን ሲል ያረጋግጣል። ኢትዮጵያ ከናይጄሪያ ቀጥላ በአፍሪካ የበዛ ህዝብ ያላት ሀገር ናት። ለአስርተ ዓመት ያህል የዓመታዊ ገቢዋ እድገት መጠን ከ10% በላይ ሲያድግ ቆይቷል። የአፍሪካ ህብረት ዋና ጽህፈት ቤት ይገኝባታል። በሶማሊያ ያለውን ጽንፈኛ ቡድን አልሸባብን በመታገልና በሰፊው ከሚካሄደው ጸረ አሸባሪነት ትግል ጋር በተያያዘ ዋናዋ የዩናይትድ ስቴትስ አጋር ናት። ወገን የለየና በዘር ላይ የተመሰረተ ውጥረት ሊሰፍን በሚችልበት አካባቢ ኢትዮጵያ የሚያስደንቅ ማህበረሰባዊ አንድነት ለማስፈን ችላለች ይላል ብሩኪንግስ መጽሔት ላይ የወጣው ጽሑፍ። በሌላ ገጽታዋ ግን በኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር የሚመራው መንግስት የመናገርና የፕሬስ ነጻነትን በማፈን እንዲሁም በነቃፊዎቹ ላይ እርምጃ በመውሰድ ይነቀፋል። ኢትዮጵያ እንዳለፉት ጊዜያት አይነት ረሃብ ይከሰትባታል ተብሎ ባይገመትም በአሁኑ ወቅት የገጠማት ድርቅ ያሳስባል ሲል ጽሑፉ አውስቷል። ጽሑፉ አያይዞም እነዚህና ሌሎች ነጥቦችን በሚመለከት በቅርቡ በብሩኪንግስ ተቋም ውይይት ተካሂዶ እንደነበር ይጠቅሳል። የብሩኪንግስ አንጋፋ ምሁርና የአንደኛው ምዕተ ዓመት የጸጥታና የስለላ ማዕከል ተባባሪ ስራ አስኪያጅ ማይክል ኦሃንለን ውይይቱን ሲከፍቱ የምዕራቡ ዓለም በሶማሊያ፣ በናይጄሪያና በግሬት ሌክስ በሚካሄዱት አሳሳቢ ችግሮች ላይ ተውጦ ስለ ኢትዮጵያ ብዙም የሚሰማው ነገር የለም፣ ሀቁ ግን ኢትዮጵያ ከሞላ ጎደል በማንኛውም መለኪያ አፍሪካ ውስጥ እጅግ ጠቃሚ ከሆኑት ሀገሮች አንዷ ናት ማለታቸውን ጽሑፉ ጠቅሷል። ኢትዮጵያ ከአፍሪካ ጥንታዊት ነጻ ሀገር እንደመሆኗ መጠን ልዩ የሆነ ታሪክ አላት። ከታሪኳ ጋር ተያይዞም ልዩ የሆኑ ጥሪቶችና ተግዳሮቶች አሉባት ማለታቸውን ጽሑፉ ጠቅሷል። በጆርጅ ሜሰን ዩኒቨርሲቲ በግጭት አፈታት ክፍል የሚያስተምሩ ተባባሪ ፕሮፌሰር ተረንስ ላይንስ በበኩላቸው ኢትዮጵያ በምክር ቤት 100% መቀመጫዎችን ባሸነፈ አንድ ፓርቲ የምትመራ ሀገር ናት። የኢትዮጵያ መንግስት የአምባገነንነት ዝንባሌ ቢኖርበትም ከባድ የፖለቲካ ቀውሶችን ለመወጣት ችሏል። የሀገሪቱ ኢኮኖሚም ካለፈው 10 ዓመት ወዲህ በሚያስገርም ሁኔታ ሲያድግ ቆይቷል። ይህ ሲባል ግን ውሎ አድሮ የሀገሪቱ የኢኮኖሚ እድገት ማዝገሙ አይቀርም ሲሉ ተረንስ ላይንስ መተንበያቸውን ብሩኪንግስ መጽሔት ላይ የወጣው ጽሑፍ ጠቅሷል። በሴንት ሎረንስ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት አብይ አሰፋ ስለ ኢትዮጵያ የዘርና የሃይማኖት ብዝሃነት ዘርዝረዋል። ኢትዮጵያ የብዝሃነት አገር ብትሆንም በበለጸገው የስልጣኔ ታሪኳ ምክንያት ጠንካራ የሆነ የኢትዮጵያዊነት ስሜት ሰርጿል ብለዋል። ዲሞክራሲንና አስተዳደርን በሚመለከት የኢትዮጵያ መንግስት ነጻ የፍርድ ስርዓት አለመኖርን ያካተቱ ድክመቶች ቢኖሩበትም የኢትዮጵያ ሚዲያና ህዝባዊ ማህበራትም ገንቢ በሆኑ ውይይቶች ላይ ያተኩራሉ ማለት አይደለም። ሁሌም ጦርነት መግጠም አይኖርባቸውም። በኢትዮጵያ የፖለቲካ ባህል እኔ ያልኩት ካልሆነ ገደል ይግባ አይነት ዝንባሌ ነው ያለው። እንዲህ አይነቱ ዝንባሌም የፖለቲካ ሁኔታን በገንቢ መልክ ለማስተካከል አያስችልም ሲሉ ተከራክረዋል። ላይንስ በበኩላቸው ኢትዮጵያ የፕረስ ነጻነት ማፈን ከቀጠለች ትዳከማለች ብለዋል። ላይንስ በኢትዮጵያ ስለገባው ድርቅ ሲገልጹም እስካሁን ባለው ጊዜ መንግስት ፈጣንና ብቃት ያለው ምላሽ ለመስጠት ችሏል። ይህ ድርቅ ከ30 ዓመታት በፊት ደርሶ ወደ ነበረው ረሃብ ሊያመራ የሚችልበት ምልክት የለም ማለታቸውን ብሩኪንግስ መጽሔት ጠቅሷል። ላይንስ አያይዘውም ኢትዮጵያ ለአፍሪካ ቀንድ የማትተካ የስህበት ማዕከል ናት ብለዋል። ኢትዮጵያ ከአካባቢው እጅግ የተዋጣለት ወታደራዊ ኃይል ያላት ሀገር እንደመሆኗ መጠን ክልሉ ቢረጋጋም ሆነ ባይረጋጋ በአብዛኛው በኢትዮጵያ ላይ ነው የሚተማመነው። የኢትዮጵያ ወታደሮች በሶማሊያ በሚካሄደው ውጊያ ጽኑ ተሳትፎ አላቸው። በደቡብ ሱዳን የሰላም ንግግርም የኢትዮጵያ ባለሥልጣኖች ቁልፍ ሚና ይጫወታሉ። በዛም ላይ ኢትዮጵያ ከሶማሊያ ከኤርትራና ከደቡብ ሱዳን የተሰደዱ ስደተኞች መጠጊያ ናት በማለት ተረንስ ላይንስ ማስገንዘባቸውን ድረገጹ ገልጿል። በብሩኪንግስ ተቋም ስለ ኢትዮጵያ በተካሄደው ውይይት የተሳተፉት ምሁራን ሁሉ ኢትዮጵያ በጸጥታ ጉዳዮች ላይ ከዩናይትድ ስቴትስ መተባበሯ ተገቢ ነው የሚል ድምዳሜ ላይ እንደደረሱ ብሩኪንግስ መጽሔት ላይ የወጣው ጽሑፍ አመልክቷል። የጋርዲያን ጋዜጣ ድረገጽ ደግሞ ኢትዮጵያ የምግብ ዋስትናንና የብዝሃ ሕይወት ይዘቷን ለማሻሻል ቆርጣ እንደተነሳችና የግል ዘርፍ እርዳታ እየፈለገች መሆኗን ጠቁሟል። በአምሳ ዓመታት ውስጥ ያልታየ አይነት አስከፊ ድርቅ የተከሰተባት ኢትዮጵያ ረሃብና የበቂ ምግብ እጥረት ከ750 ወረዳዎቿ በአሁኑ ወቅት ወደ 443ቱ ተስፋፍቷል ይላል ጋርዲያን ድረገጽ ላይ የወጣው ጽሑፍ። ኦቻ በሚል አህጽሮት የሚታወቀው በተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ክፍል የኢትዮጵያን የድርቅ ሁኔታ እየተባባሰ የሄደ የሰብአዊ ሁኔታ ብሎታል። ኢትዮጵያ በተደጋጋሚ በድርቅ የምትመታበት ምክንያት ውስብስብ በመሆኑ በአንድ ቃል ለመግለጽ ባይቻልም የአካባቢ ጥራት መጓደል አንዱ ምክንያት ነው። የኢትዮጵያ መሬት ለዘመናት ያህል ጥቅም ላይ የዋለ በመሆኑ የእርሻ ስልቱም ዘላቂነት ስለሌለው በዛም ላይ ግጦሽና ማብሰያ እሳት ለቀማ መሬቱን ባዶ በማስቀረቱ የአፈር መሸርሸርን ሊከላከል የሚችል አዝርዕት የለም። ስለሆነ ማፈሩ በቀላሉ ይሸረሸራል ይላል ጋርዲያን ድረገጽ ላይ የወጣው ጽሑፍ። አሁን ታዲያ ሀገሪቱ ለችግሩ ዘላቂ መፍትሄ ለማግኘት ስትል የንግድ ማህበረሰብንና የመንግስት ዘርፉን እያስተባበረች ነው። በያዝነው ዓመት ቀደም ሲል የአፍሪቃ የደን መመለስ መሰረተ ሀሳብ ጥረት አባል ለመሆን ተስማምታለች። የአፍሪቃን ደን የመመለሱ እቅድ 100 ሚሊዮን ሄክታር የሚሆን የአፍሪቃ መሬት በ15 ዓመታት ውስጥ እንዲለማ ማድረግ እንደሆነ ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። መንግስታት ከክልላዊ ተቋማት፣ ከመንግስታዊና ከግል ዘርፎች አጋሮች እንዲሁም ከዓለም አቀፍ ፕሮግራሞች ጋር ተባብረው በመስራት ተራቁተው በነበሩት ቦታዎች ላይ ደኖች መልሰው እንዲበቅሉ፣ በእርሻ መሬቶች ላይም ዛፎች በመትከል የመሬት ለምነትና የምግብ ዋስትና እንዲሻሻል፣ የውሃ ሀብት ተደራሽነትና ጥራት እንዲኖር፣ የምድረ በዳ መስፋፋት እንዲቀንስ፣ የብዝሃ ሕይወት ቁጥር እንዲበራከት፣ አረንጓዴ ስራ ዕድል እንዲፈጠር፣ የኢኮኖሚ እድገት እንዲኖር፣ የአየር ለውጥ የሚያስከትለውን ችግር ለመቋቋም የሚያስችል ብቃት እንዲኖር ማድረጉ የተልእኮ ዓላማ መሆኑን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። በቅርቡ የቀረበ ግምት እንደሚያመለክተው ከጠቅላላው ኢትዮጵያ መሬት ከአንድ አራተኛ በላይ ተራቅቷል። ይህም ወደ አንድ ሶስተኛ የሚጠጋ የሀገሪቱ ህዝብን ይነካል። ኢትዮጵያ በደካማ የመሬት አያያዝ ምክንያት ብዙውን አፈሯን እያጣች ነው ሲሉ በዓለም ሀብቶች ተቋም አንጋፋ ባልደረባ የሆኑት ፍሎረንስ ላንስበርግ ማስገንዘባቸውን ድረገጹ አውስቷል። በአሁኑ ወቅት ግን ኢትዮጵያ የአፍሪቃን የደን መልሶ ማልማት መሰረተ ሀሳብ ጥረት አባል በመሆን 15 ሚሊዮን ሄክታር የተራቆተ መሬትን ለማልማት በራሷ የጀመረችውን ጥረት ለማፋጠን እንደሚረዳት ጽሑፉ ሲገልጽ መጠኑ ከኢንግላንድ ስፋት የበለጠ መሆኑን አስገንዝቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
እሰጥ አገባ ተከታዩ ዝግጅት ነው።
በሰሞኑ አነጋጋሪ ጉዳዮች ዙሪያ የተሰናዳው ተከታታይ የሰጥ አገባ ክርክር በምሽቱ ቅንብር በኢትዮጵያ ለዲሞክራሲያዊ ስርዓት ግንባታ በሀገር ውስጥ የሚንቀሳቀሱ ተቃዋሚዎች ውስጣዊ ዲሞክራሲያዊ አሰራርና ተጠያቂነትን በሚመለከቱ ጭብጦችና ጥያቄዎች ዙሪያ ያተኩራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ክርክሩ።
ተክለ ሚካኤል አበበ ከቶሮንቶ ካናዳ፣ ዳዊት አጎናፍር ዚከነሴስ ከዴንቨር ከተማ፣ እንግዶቼ ሁለታችሁንም ለጊዜያቸው አመሰግናለሁ። የተቃዋሚ ድምጾች ሊኖራቸው የሚገባ ሚና ፈተናና እድሎች በሚል ክርክር አካሄዳቸዋል። የዜጎችን በስልጣን ላይ ያለ ኃይልን ድርሻና ሚናም እንመለከታለን። ዳዊት፣ ያንተ ነው ቀድሚያው እድል። በመጀመሪያው ክፍል በመንደርደሪያ ያነሳነውን የተቃዋሚ ድምጾች እንደ አማራጭ ኃይል እንደ ተቋም ሊኖራቸው የሚችለውን ሚና ዲሞክራሲ ባለበትና ገና እንዲኖር በሚፈለግበት የሚኖረውንም ልዩነት ማየት ይቻላል። ዳዊት፣
እንደገና አመሰግናለሁ አሉላ። ስለዚህ ግን ተቃዋሚዎች ማለት በስልጣን ላይ ያለውን መንግስት እኔ ይሄንን ካላደረግኩኝ ስልጣኔ ይወሰድብኛል በህዝብ ብሎ ብዙ እንዲሰራ አማራጮችን አምጥተው ለህዝብ ደግሞ አማራጭ የሚያመጡ ነበሩ እንደው አይዲያሊ። ነገር ግን አሁን ሪሊ የተቃዋሚዎች ትልቁ ስራ ነው ብዬ የማስበው በተለይ አሁን ኢትዮጵያ ባለችበት ሁናቴ መንግስት እኔ ከሄድኩኝ አገር ተፈራርሳለች፣ የህዝብ እልቂት ነው የሚደርሰው እያለ በጣም እያስፈራራ ባለበት ጊዜ ተቃዋሚዎች ማድረግ ያለባቸው ኖ፣ እኛ ብቃት ያለን ኢትዮጵያውያን አለን፣ ስለዚህ ሀገራችን እንደውም ወደ ተሻለ ሁኔታ ትሄዳለች እንጂ አትፈራርስም የሚለውን ህዝብ ኮንፊደንሱ ቢልድ እንዲያደርግ ይሄኛውን መንግስት ቢሄድ እነዚህ የሚተኩት ትልቅ ስራ ሊሰሩ የሚችሉ ናቸው ብለው በዛ ኮንፊደንት እንደውም አጋር ሆነው እየተደረገ ያለውንም በደልና እንትን ይሄ ነገር ማብቃት አለበት እንዲሉ ሪሊ የተቃዋሚዎች ትልቁ ስራ በአሁኑ ጊዜ ያንን የህዝብ መንፈስ ማነሳሳት ይመስለኛል።
መልካም። የተቃዋሚዎች ሚና አንዳንድ ጊዜ ከስያሜውም ጋር አሻሚ የሆነ ትርጉም ሲወስድ የሚታይበት ጊዜ አለና ተቃዋሚ መቃወም ከሚለው ጋር በቀጥታ ስለሚያያዝ የሚፈጥረውም አንድምታ የተለየ ነው። ስልጣን ላይ ያለ ኃይል ለምን ይፈልገዋል? ለምንስ ይቀበለዋል? ለምንስ ተቃዋሚዎች አቅም እንዲኖራቸው ይፈልጋል እስከሚለው ድረስ ይሄዳልና የተቃዋሚ ሚና ያ ተቃዋሚ የሚባል ኃይል ማንነት ጋር አዛምደ። ተክሌ፣ ወደ አንተ ልመጣ ነው።
አመሰግናለሁ አሉላ። ትክክል። ተቃዋሚ የሚለው ቃል ጤናማ መልእክት አይፈጥርም። ገና ተቃዋሚ ብለህ ስትጀምር የኢትዮጵያ ደግሞ በተለይ ያለፉት 25 ዓመታት ተሞክሮም ተፎካካሪ ብንለው የተሻለ ይሆናል። ምናልባት ተፎካካሪ ፓርቲዎች ማለት ነው። ዳዊት ቅድም ከተናገረው ባሻገር እንደ ገበያ ውሰደው አሉላ። ገበያ ላይ ብዙ አቅራቢዎች ሲኖሩ የአንድን ምርት እና አንድ አቅራቢ ሲኖር ከፍተኛ ልዩነት አለ። ብዙ አቅራቢዎች ካሉ ፉክክር አለ ማለት ነው። ተጠቃሚው ሸማቹ ህብረተሰብ የተሻለ አማርጦ መግዛት ይችላል። ነጋዴዎቹም የህዝቡን የሸማች ሁኔታ እያዩ በምርታቸው ጥራት ላይ ብዛት ላይ መስመር ይዛሉ። አንድ ብቻ ግን ሞኖፖሊ በአማርኛው አሉላ፣
አንድ አካል ብቻ ጠቅሎ ሲይዝ ሁሉን ነገር ሲሆን
ግን ሸማቹ ይጎዳል። ያ እንደፈለገው ነው። አሁን በኢትዮጵያ ውስጥ ያለው ሁኔታ ያ ነው። አንድ አቅራቢ ብቻ ነው ያለው። ትልቁ ቀጣሪ፣ ትልቁ የመሬት ባለቤት፣ ትልቁ የሀብት የሪሶርስ ባለቤት መንግስት ነው። መሬቱ ምናምን ብትመለከት እና ተቃዋሚዎች ያድል አልተሰጣቸውም፣ ተነፍገዋል ማለት ነው። ስለዚህ ህዝቡ ሸማቹ ተጎድተዋል በጣም። ለዚህ ነው እንደ መሰለኝ በተወሰነ መልኩ የኤልኒኖ ምናምን የሚሉት ሰበቦች ተጨማሪ ቢሆኑም አብዛኛው አሁን በረሃብ በድርቅ ለመጎዳታችን አንዱ ምክንያት ሌሎች ፎካካሪ አቅራቢዎች፣ የሀሳብ አቅራቢዎች ማለት ነው ስለሌሉ ነው ሀገሪቱ ውስጥ እንጂ ከሰላሳ አመት በኋላ እንደገና ረሃብ ውስጥ አንገባም ነበረ። ግን የተሻለ የሀሳብ ገበያ ኖሮ ቢሆን ኖሮ አሁን ስልጣን ላይ ያለው መንግስት መድረኩን ፎካካሪዎች ክፍት አድርጎ ቢሆን ኖሮ ምናልባት የመፍትሄ ሀሳቦችም ሊመጡ ይችሉ ነበር ማለት ነው። ስለዚህ ተቃዋሚ የሚለውን በተፎካካሪ ተክተን ለመንግስትም ራሱ ጠቃሚ ይሆን ነበር። አሁን ስልጣን ላይ ያለው ወደፊትም የሚኖረው ከተፎካካሪዎች ጋር አሸንፎ ስልጣኑን ቢይዝ ስልጣን መያዙት የበለጠ ተገቢ ነው፣ አግባብ በሆነ መንገድ እንዲያዝኩት ብሎ በልበ ሙሉነት መናገር ሁሉ ይችላል ማለት ነው። ይሄ ነው ያለኝ ሀሳብ አሉላ።
መልካም። ተክሌ፣ የሀሳብ ገበያ ብለዋል። አማራጭ ፖሊሲዎችንም ሊጨምር ይችላል። ሸማቹ ህዝብ አማራጭ ሲኖረውና ከአንድ በላይ ፉክክር የሚኖርበት ሲሆን ሊያገኝ የሚችለውን ጥቅም አመላክተሃል። እስኪ ወዲያ ያከራክሯችሁ ጭብጦች እንሂድ። የተቃዋሚ ኃላፊነትስ ምን አይነት ኃላፊነት፣ ምንስ ግዴታ አለባቸው? ተቃዋሚዎች እንደ አማራጭ ኃይል በሚንቀሳቀሱበት ምን አይነት ኃላፊነትስ አለባቸው? ተጠያቂነታቸው ለማንና እንዴት ነው? ዳዊት፣
ሪሊ በተለይ ባሁን ጊዜ ተቃዋሚዎች ትልቅ አላፊነት አለባቸው። ብዙ ጊዜ ምን ይባላሉ? ተቃዋሚዎች ዝም ብለው ተቺ ሆነዋል። ይሄ አልሆነም ይሄ አልተሰራም ነው እንጂ ተጨባጭ ሆነ መፍትሄና አማራጭ ያቀርቡ አይደለም ይባላል። ነገር ግን በእውነት አሁንም ቢሆን ሀገሪቷ ውስጥ በተቃዋሚዎችም ይሁን በጋዜጠኞች በሚደረገው ወከባ ዛሬ ልታሰር ነው ነገ ቤተሰቤን እንደላታ ነው እየተባለ በሚኖርበት ሀገር ውስጥ አማራጭ ለማቅረብ በጣም ከባድ እየሆነ ነው። ነገር ግን አሁንም ቢሆን ግዴታቸው ምንድነው? በእውነት ካለ ትግል ለውጥ አይመጣምና ግዴታቸው ጥሩ አማራጭ እንዳለ ለህዝቡ ማሳወቅ፣ ህዝቡ ደግሞ መብት እንዳለው። ይሄ ደግሞ ምንድነው? ዝም ብሎ ቁጭ ብሎ ቤት ፓሲቭ ሆኖ ይቅርታ ስለእንግሊዘኛው በቃ ቁጭ ብሎ ለውጥ ይመጣል ብሎ እንዳይጠብቅ ተሳታፊ መሆን እንዳለበት ለመብቱ ይሄንን ማስጨበጥ ያለባቸው ይመስለኛል። ይሄ ብዙ ጊዜ ለውጥ በመጣባቸው ሀገሮች በሙሉ በተለይ የኛ ህብረተሰብ በጣም ሃይማኖተኛ ህብረተሰብ ነው። እግዚአብሔር ያቃል እግዚአብሔር እስኪቀይር የሚል ነገር አለ። እኔ ሃይማኖተኛ ነኝ በበኩሌ፣ ግን እግዚአብሔር እስኪቀይር ማለት እንደው እምነት ማጣት ይመስለኛል። እግዚአብሔር ይፈቅዳል ብሎ መሳተፍ እና ተቃዋሚዎች ህዝቡን ኢምፓወር የማድረግ ወደ ተሳትፎ ፖለቲካ እንዲገባ ነገሮችን ማመቻቸት ዋነኛ ተግባራቸው ይመስለኛል። አላ
ተክሌ
ተጠያቂነት አለባቸው። ፖቴንሻሊ ነገ ከነገ ወዲያ ለሚመርጣቸው ተጠያቂነት ኃላፊነት አለባቸው። ኦፍኮርስ ለሀገሪቱ ህገ መንግስትም ተገዢ መሆን አለባቸው። አሁን ባለው ሁኔታ ኢትዮጵያ ውስጥ በህገ መንግስቱ ብዙ ማንስማማበት ነገር ሊኖር ይችላል። ግን ያንን ህገ መንግስት መለወጥ እስክንችል ድረስ ራሱ ህገ መንግስት ውስጥ ባለው መንገድ ማለት ነው። ኦፍኮርስ ከዛ ውጭም የሚታገሉ ኃይሎች በዛ መልኩ እስኪለውጡ ድረስ ያን ማክበር አለባቸው። ሶ ለህግና ለህዝቡ ተጠያቂ ናቸው። በዚህ ረገድ ዳዊት ያለውን ሀሳብ ተወሰነ መልኩ እስማማለሁ። በጣም ጠባብ በሆነ በማያሰራ ሁኔታ ውስጥ ስለሚንቀሳቀሱ ሙሉ በሙሉ አልወቅሳቸውም። ግን ደግሞ በጣም ሁለት ሶስት ነገሮች አሉ የእኛ ተቃዋሚዎች ደም የሚያፈላ ነገር ምላቸው። አንደኛ ነገር ትንሽ የፖለቲካ ኢንቴግሪቲያቸው ወይም ልዕልናቸው፣ ታማኝነታቸው ትንሽ ደካማ ነው። ሁለተኛ የሚያናዱኝ ነገር የአንድነትን የዛሬ አመት ከምናም የተከሰተውን አቶ ግዛቸው የተባረሩበት ሁኔታና አሁን ሰማያዊ ፓርቲ ውስጥም ያለውን ሽኩቻ ስትመለከት ለህግ ያለመገዛት ባህሪያት ላቸው የራሳቸው ደንብ አለ የወጣ አንድ ፕሬዚዳንት በመረጥክ በስድስት ወር ውስጥ መልሰህ ደግሞ የለም ማለት ያ ፕሬዚዳንት ቅሌት ውስጥ ገብቶ ህግ ጥሶ ካልሆነ በስተቀር መውረድ አይቻልም። በስድስት ወር ካልወረደ ሱሪ ባንገት የሚሉበት አይነት ሁኔታ ነበር የተፈጠረው። አሁንም ዝርዝሩን ባላቀውም ቃለ ምልልስ እንዳየሁት ከሆነ የአቶ ይልቃል ጌትነት ኦፊስ እንኳን መግባት የማይችልበት ሁኔታ እንደተፈጠረ ነው የሰማሁት። የራሳቸው ያወጡትን ህግ እንኳን የማያከብሩበት ሁኔታ አለ። ያለመከባበር ደግሞ ሁኔታ አለ። እንዳልኩት ከተመረጠ በኋላ አራት አመት ተርም ጠብቆ መውረድ የሚቻለው እንጂ መሀል ላይ በስድስተኛ ወር በአመቱ የለም ካልወረድክ ማለት አትችልም፣ ህግ ማክበር አለ። እንደዚህ አይነት ጤናማ ያልሆኑ ጉድለቶች አሉባቸው። አሉላ
መልካም። ስልጣን ላይ ያለ ኃይልን ተጠያቂ የሚያደርጉ ነገሮች ከመሄዳችን አስቀድሞ አሁን ከምታነሷቸው አንድ ነጥብ አያይዘን እናንሳ። ዲሞክራሲያዊ አሰራር በተቃዋሚዎች በራሳቸው በድርጅት ውስጥ ሳይሰፍን በአገር ደረጃ የሚለወጥ ወይም የሚመጣ ዲሞክራሲን ማሰብ የለባቸውም እስከሚለው ድረስ ይነሳል። አሁን ከምታነሷቸው ጭብጦች አንጻር ተቃዋሚዎች በራሳቸውስ ምን ያህል ዲሞክራሲያዊ አሰራርን ይከተላሉ? ያን እናመጣለን የሚሉትን ዲሞክራሲያዊ አሰራር በውስጣቸው ሴቱን ያህል አስፍነውታል? እነኚህ መታየት የሚችሉባቸውን ነጥቦች ብትከራከሩባቸው። ዳዊት።
አድማጮች፣ ክርክሩ አልተቋጨም እንደሰማችሁት። ለአሁኑ ግን እንግዶቻችንን ተክለ ሚካኤል አበበንና ዳዊት አጎናፍርን እናመሰግናለን። በቀደመው ባሉላ ጥያቄ ሳምንት ክርክሩ ይቀጥላል።
ከመሰነባበታችን በፊት የፕሮግራም መልእክት አለን። ክቡራትና ክቡራን አድማጮች፣ በአሁኑ ወቅት ኢትዮጵያ ውስጥ ድርቅ መከሰቱ፣ በዚህም ምክንያት በሚሊዮኖች የሚቆጠሩ ኢትዮጵያውያን ለረሃብ መጋለጣቸው፣ ድርቁም አስጊና አሳሳቢ ደረጃ ላይ ደርሶ መቆየቱ ሲገለጥ ሰንብቷል።
በዛን ጊዜ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ተብሎ ተመሰረተ። በአቶ ሽመልስ አዱኛ የሚመራ በአፍሪካ ውስጥ ተመሳሳይ የሌለው የመጀመሪያው ድርጅት ነበር። ለሂውማኒቴሪያን፣ ለሰብአዊ ስራዎች፣ የአገርን ህዝብ የተፈናቀሉና በችግር ላይ የወደቁ ህዝቦችን ለመርዳት የተቋቋመ ድርጅት፣ በዛ ብቻ ስፔሻላይዝ የሚያደርግ በዛ ላይ ብቻ አተኩሮ ብዙ አዋቂዎችን አሰባስቦ የሚሰራ ድርጅት ነበረ።
የኢትዮጵያ የቀድሞ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ሻለቃ ዳዊት ወልደ ጊዮርጊስን ድምፅ ነው የሰማችሁት። ነገ ቅዳሜ ምሽት እንግዳችን ይሆናሉ። እንድታደምጡ ከወዲሁ እንጋብዛለን።
ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀርባል። በእኛ በኩል
ሰላም፣ በደህና አደሩ። Thank you.